BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 7 2013 ዓ.ም ተምረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶች መካከል
ባለው ውይይቶች ማካሄድ ከተለያዩ ማህበረሰቦች ጋር የመገናኘት ከዩኒቨርሲቲውን ባለፈ የተመደብንበት አካባቢ ላይ ያለውን ማህበረሰብን ወጣ ብለን መረዳት ይኖርብናል ብዬ አምናለሁ። ምክንያቱም ይሄኛው ውስጥ ያለውና ውጭ ያለውም አንድ አይነት ላይሆን ይችላል።
በተደጋጋሚ በዩኒቨርሲቲ ተማሪዎች መካከል ግጭቶች ሲፈጠሩ ይታያል። እነዚህን ግጭቶች እንዴት መፍታት ይቻላል? በአጠቃላይ ተማሪዎችስ የሰላም ጠበቆች እንዴት መሆን ይችላሉ? በሁለት ተከታታይ ክፍሎች ያስደመጥናችሁ ውይይት ዛሬ ይደመደማል።
23-24 ዓመቱ ላይ በመላ ኢትዮጵያ በጣም ታዋቂ የሆነ አቀናባሪ ብዙ ሰዎች የሚወዱት የሚያከብሩት ሰው ሆኗል። ቢያንስ በመገናኛ ብዙሃን የምንሰማው ሰው ሆኗል። ያ ማለት በጣም ልጅ የነበረው ኤልያስ ነው።
ደራሲና ገርጌታቸው ነው። በቅርቡ የከተማው መናኝ የተሰኘ በእውቅ የሙዚቃ አቀናባሪ ኤልያስ መልካ ላይ ያተኮረ መጽሐፍ አሳትሟል። ይናገር ወጣቶች ከኤልያስ ሊማሯቸው ስለሚችሉ ጉዳዮች ቆየት ብሎ ይነግረናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቁየ።
አመሰግናለሁ ሀብታሙ። በአሉላ አባነጋ የተሰየመውን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ የተጀመረ ዘመቻ የተወረሩ የትግራይ መሬቶች በማስመለስ ኮረምና ለማጣ ከተሞችን በቁጥጥር ስር ማስገባቱን የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ትላንት ለአሜሪካ ድምጽ ራዲዮ ተናግረዋል። አቶ ጌታቸው ከደቡብ ትግራይ አካባቢዎች በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ መጠይቅ የትግራይ መንግስትና ኃይሎች ዋና ዓላማ እያንዳንዱ የትግራይ መሬት ከኤርትራ ሰራዊት፣ ከኢትዮጵያ መከላከያ ሰራዊትና የአማራ ኃይሎች ሙሉ ለሙሉ ነጻ እስኪወጣና በትግራይ ህዝብ ላይ የደረሰ ያለውን ግፍ ለማስቆም ነው ብለዋል። የኤርትራ ኃይሎች አሁንም በትግራይ መሬት ላይ እንደሚገኙ የተናገሩት አቶ ጌታቸው ሙሉ በሙሉ ለቀው እስኪወጡና ትግራይ ከፌደራል መንግስት ማግኘት የሚገባትን ጥቅማ ጥቅሞችና አገልግሎቶች እስክታገኝ በኃይላችን ነገሮችን ወደ ነበሩበት እንመልሳለን ሲሉም ተናግረዋል። በአሁኑ ሰዓት በደቡብና ምዕራብ ትግራይ ውጊያ እንደቀጠለ መሆኑንም አቶ ጌታቸው ተናግረዋል። ዘገባው የሳራ ዳኘው ነው። የበንዲ እንዳለ ህወሓት ያለ ሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ አቅርቧል። መግለጫው የአማራ ህዝብ ማንነትና የወሰን ጥያቄ እየነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎች ህወሓት በድጋሚ ወሯል ሲል የገለጸ ሲሆን የኢትዮጵያ መንግስት የወሰደውን የተናጠል ተኩስ አቁም ውሳኔ ተከትሎ ህወሓት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ ጥሪ አቅርቧል። ዘገባው የአስቴር ምስጋና ነው። ኢትዮጵያ ሁለተኛውን ዙር የኮቪድ-19 ክትባት ከነገ ጀምሮ በአዲስ አበባ ከሰኔ 9/2013 ዓ.ም ምረት ጀምሮ በሁሉም ክልሎች ለመስጠት ተዘጋጅታለች። በስራ ሁኔታቸው በጣም ተጋላጭ የሆኑት የህዝብ ማመላለሻ አሽከርካሪዎች፣ መምህራን፣ የመገናኛ ብዙሃን ባለሙያዎች፣ የባንክ ሰራተኞችና ሌሎች በመጀመሪያው ዙር ክትባት እንደወሰዱ የጤና ሚኒስትሯ ዶክተር ሊያ ታደሰ ትላንት ለጋዜጠኞች በሰጡት መግለጫ አስታውቀዋል። የደቡብ አፍሪካ የቀድሞ ፕሬዝዳንት የነበሩት ጃኮብ ዙማ መታሰራቸውን ተከትሎ በሀገሪቱ በተነሳ ብጥብጥ 72 ሰዎች መገደላቸውን ፖሊስ አስታውቋል። ረብሻው የተነሳው ዙማ ባለፈው ሳምንት ፍርድ ቤትን በመዳፈር ወንጀል 15 ወር ተፈርዶባቸው ወደ እስር ቤት ከተወሰዱ በኋላ ነው። በሀገሪቱ ለአመታት ታይቶ በማያውቀው በዚህ ሁከት የሀገሪቱን ትልቁን ከተማ ጆሃንስበርግን ጨምሮ ጋውቲንግ በተሰኘ ስፍራ የሚገኙ የመገበያያ ስፍራዎችና የንግድ ተቋማት ዝርፊያና ውድመት ደርሶባቸዋል። የጸጥታ አካላትም የዙማ መኖሪያ ስፍራ የሚገኝበትን ኳዙሉ ናታልና ሶዌቶን ጨምሮ በጠቅላላ ሀገሪቱ የሚደረገውን ዝርፊያና ጥቃት መከላከል ሲያቅታቸው ታይቷል። ወደ አደባባይ የወጡት ተቃዋሚዎች ባለፈው አንድ አመት በኮቪድ ወረርሽኝ ምክንያት እየተባባሰ የመጣውን የኢኮኖሚ ችግርም አውግዘዋል። እየጨመረ የመጣውን የሟቾች ቁጥር ተከትሎ ፖሊሶች መቆጣጠር ባቃታቸው ሁለት ከተሞች በሺዎች የሚቆጠሩ ተጨማሪ ወታደሮች እንደሚሰማሩ ደቡብ አፍሪካ አስታውቃለች። ጦርነት በጠቃት አፍጋኒስታን የታሊባን ወታደሮች የበላይነት ያገኙ መምጣታቸውን ተከትሎ አንድ የዩናይትድ ስቴትስ ከፍተኛ ጀነራል ሰኞ ዕለት ስልጣናቸውን ለቀዋል። የባይደን አስተዳደር የዩናይትድ ስቴትስ ወታደሮች ከአፍጋኒስታን ሙሉ ለሙሉ ወጥተው የሚያበቁት ነሐሴ 25 መሆኑን ያስታወቀ ቢሆንም የጀነራል ኦስቲን ሚለር ከስልጣን መልቀቅ የወታደሮቹ መውጣት ማብቂያ ማሳያ ነው ተብሏል። ካቡል በሚገኘው የዩናይትድ ስቴትስ ወታደር ዋና መስሪያ ቤት ውስጥ በተደረገ አጭር ስነ ስርዓት ላይ ንግግር ያደረጉት ሚለር የአፍጋኒስታን ህዝብ እስከ ህይወቴ ፍጻሜ ከልቤና ካይምሮ አይጠፋም ሲሉ ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እንይመስላሉ። አዘጋጆች አቀረብኩላችሁ ስምንሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምንሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። አስተያየቶች ቢኖራችሁ በማህበራዊ መገናኛ በኩል አድርሱን። ወደ ቀደመው መሰናዶ እንሻገር። በአምቦ ዩኒቨርሲቲ በመገኘት በዚያ ከሚገኙ ከተለያዩ የኢትዮጵያ ክፍሎች ከመጡ ተማሪዎች ጋር ውይይት ማድረጋችን ይታወሳል። በግቢው ውስጥ የሚከሰቱ ግጭቶችን እንዴት መፍታት ይቻላል፣ አለመግባባቶችን በመቀነስ ሰላምን እንዴት ማስፈን ይቻላል በሚል ጉዳዮች ላይ ተማሪዎች ሐሳባቸውን ሲያጋሩን ቆይተዋል። ዛሬ የውይይቱ የመጨረሻ ክፍል ይደመጣል። ውይይቱን የመረው ደግሞ ናኮር መልካ ነው። ይቀጥላል።
ያልተፈታም ካለ እንዴት እንፍታው? ለወደፊቱ አሁን ይሄ ተግዳሮት መቀጠል የለበትም። አንድ ላይ ላርገው ጥያቄውን በዛው ተቀጣያለሽ አንቺ። ነገም ችግሮች አሉ። ከችግር ነፃ የሆነ ዓለም ልንፈጥር አንችልም። ግን ችግሮቹን መቀነስ፣ የሚያመጡትን ተጽዕኖ መቀነስ ይቻላል። ያንን ተጽዕኖ ለመቀነስ፣ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ እናደርገው። እንዴት አርገን ጥሩ ነገሩን እናጉላ? ቀደም ያነሳችሁትን ነገር እንዴት አድርገን ይሄን ደግሞ ይዘን ወደ ቤተሰብ፣ ወደ መጣንበት ከተማ፣ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ?
ኦኬ። እኔ እንደኔ እንደግል አስተሳሰቤ በፖዚቲቭ መልካምነት ፖዚቲቪቲ አምናለሁ። እና እኔ እዚህም ሆኜ ሲጀመር ፍሬሽ ላይ በተፈጠረው ነገር በጣም ለመሄድ ፉል ዊዝን ነበር። ግን ላይክ አሁን ደሲና እና ታምራትም አሉ እና እንደነሱ የመሳሰሉ ጓደኞች ከነሱ ፐርስፔክቲቭ ኤቭሪቲንግን ከሰው አላለ በስካኦን ከሚበለብጠው ሰው ፕሪስፔክቲቭ ሆነ ስትሰማው ፖዚቲቭ አንደርስታንድ ለማድረግ ፖዚቲቭ ለመረዳት ቀና አመለካከት ሲኖርክ፣ ኦፕን የሆነ አመለካከት ሲኖርክ፣ ሰውን የመረዳት አቢሊቲ ሲኖርክ ቀላል ነው። ተረድቶ ኦኬ እንዲህ ነው ምናምን ብሎ ሶሉሽን ለማምጣትም ይቀላል። እና አሁንም ቤትም ስሄድ እኔ ቤት ያላቸው ፐርስፔክቲቭ ያው ልክ እንደ ማንኛውም ያው ሳሎን ከሩቅ እንደሚያይ ሰው እንደ ማንኛውም ሰው ነው። እና ነው እንዲህ እኮ አይደለም እንዲህ ቢሆን ስላቸው እነሱም ትንሽ ፐርስፔክቲቭ ይጨምርበታል። እና እዚሁ ያለ ነው እንዳለ ነው ፖዚቲቭ አመለካከት ኖሮን የምር ተረድተ ነው ብንሄድ ባለን በያለንበት አካባቢው ሞር ለማስፋፋት እንችላለን።
በጣም ጥሩ። ማን ይቀጥል? ሊቀ
እንደተባለው ይሄ ችግሮች ለዛሬ ብቻ ሳይሆን የሚያሰጉን ከዚህም በኋላ እኛም ከወጣን በኋላ ለሚመጣው ትውልድም እንደ ስጋት ሆኖ ከሚቀር እኛ በአቅማችን ልንሰራው ከምንችለው ነገሮች አንጻር እንደተባለው ቀናነት በመሆን ነገሮችን የመረዳት ክህሎት ማዳበር ይኖርብናል። ሰዎችን በተለያዩ አመለካከት በማየት በዛኛውም በኩል ያለውን ሀሳብ የመጋራት ነገር ሊኖረን ይገባል። ከዛም ባለፈ ለነገሮች ፈጣን እርምጃ ልንወስድ ይገባል። እዛ ጋር በመረጃም ሊሆን ይችላል፣ ለሚመለከተው አካል መረጃ በመስጠትም ሊሆን ይችላል። ከዛም ባለፈ እኛ በምናውቀው ተሰሚነት ባለን አካባቢ የአስተሳሰብ ለውጥ ልናመጣ ይገባል። በተለያዩ መድረኮች ስለዚህ አይነት ነገሮች ማውራት ራሱ ትልቅ የሆነ ተጽዕኖ ሊያሳድር ይችላል። ከዛም ባለፈ ባለንበት አካባቢ በዩኒቨርሲቲዎች እንደዚህ አይነት ፎረሞች አሉ። እንደዚህ አይነት የተለያዩ በጎ አድራጎት የሚሰራባቸው ቦታዎች አሉ። እዛ ጋር በጽኑ በመሳተፍ የተቻለን አቅም አውጥተን እዛ ላይ ብንሰራ ትልቅ የሆነ ስራ ልንሰራ እንችላለን። እና ግዴታ ደግሞ ችግር ሲፈጠር ብቻ አይደለም መስራት ያለብን፣ ችግር በማይፈጠርበትም ጊዜ ላይ ማውራት ለሰላም አንድ የሆነ ግጭት ጋር ሲያያዝ ይታያል እኛ ሀገር ላይ። ከዛም ባለፈ ሰላም በማንኛውም መስተጋብራችን በዕለት ተዕለት ህይወታችን ላይ እንዲኖር መስራት ይጠበቅብናል። እንደተባለው ውይይቶች ማካሄድ ከተለያዩ ማህበረሰቦች ጋር የመገናኘት ከዩኒቨርሲቲውን ባለፈ የተመደብንበት አካባቢ ላይ ያለውን ማህበረሰብም ወጣ ብለን መረዳት ይኖርብናል ብዬ አምናለሁ። ምክንያቱም ይሄኛው ውስጥ ያለውና ውጭ ያለውም አንድ አይነት ላይሆን ይችላል። ያኛውንም ከተረዳ ነው ትልቅ የሆነ ተጽዕኖ ልንፈጥር እንችላለን ብዬ አምናለሁ።
እንደ አንድ ሶሉሽን የሚወስደው የመጀመሪያው የሰው ማይንድሴት ላይ መሰራት አለበት። አንደኛ ለታዳጊ በሆኑ ወጣቶች ላይ መሰራት አለበት። ሁለተኛ ነገር ደግሞ ከህፃናት ጀምሮ አላ ከኤሌመንታሪ ጀምሮ ለእያንዳንዱ ላይክ ይሄ ራሱን የቻለ ትምህርት መሰጠት አለበት። የአንዱን ካልቸር ሌላኛው እንዲያውቀው ተደርጎ ምናምን በደንብ ካልቸሩ ላይ መሰራት አለበት ብዬ አስባለሁ። ሌላ ነገር ደግሞ እንደዚህ በቃ ማህበረሰቡን የሚያስተሳስቡ ኢቨንቶች ምናምን ቢዘጋጁ ምናምን አሪፍ ነው ብዬ አስባለሁ።
ችግሮችን ለመፍታት ትልቁ እና ዋነኛው ለሰው ልጆች መሰረታዊ ነገሮች ናቸው ብዬ ከማስባቸው ነገሮች ውስጥ የሰው ልጅ በምክንያት ማመን አለበት ብዬ አምናለሁ። ምክንያት ትልቁን ቦታ ለሚመጡ ችግሮችን የምንረዳበት መንገድ ምክንያታዊ መሆን አለበት። ለችግሮቹ ምላሽ የምንሰጥበት መንገድ ምክንያታዊ መሆን አለበት። ብዙ ጊዜ ለተፈጠሩ ችግሮቻችን ዩኒቨርሲቲ ውስጥም ሆነ ከዩኒቨርሲቲ ማህበረሰብ ውጭ የሚሆነው ህዝባችን ብዙ ጊዜ ስሜታዊነት ይቀርማል ከስሌታዊነት ማለት ነው። ስለዚህ ወጣቱ ወይም ደግሞ ማህበረሰባችን ነገሮችን ሁላ ምክንያታዊ በሆነ መልኩ ከተገነዘበ፣ ምክንያታዊ የሆኑ ምላሾችን ከሰጠ፣ ለእያንዳንዱ ችግሮች ምክንያታዊ በሆነ መልኩ ነገሮችን የሚረዳ ከሆነ ችግሮችን በቀላሉ ልንፈታ እንችላለን ብዬ አስባለሁ።
አመሰግናለሁ። እኔ መፍትሄ ይሆናል ብዬ የማስበው አሁን ለምሳሌ በዚህ ሰዓት ወጣቶች እያሳዩ ያሉ ካራክተር ቀጥታ ከዛ ይዞ የመጣሁት ነው። ሰርፕራይዝ ነው ማለት እዚህ ጋር ከመጡ ለምሳሌ አንድ ተማሪ ፕሪፓራቶሪ እየተማረ ስለ ብሔርና ብሔረሰቦች ልዩነት ካላወቀ እዚህ ከመጣ አዲስ ይሆንበታል። ለምሳሌ እኔ መጀመሪያ ዓመት ዶርም ስገባ ከ6-8 አልጋ ነበረ። 6 ብሔር ነው ያለው። ጋምቤላ አለ፣ ዳውሮ አለ፣ ወላይታ አለ፣ ሲዳማ አለ፣ ሀዲያ አለ። ይህንን መጀመሪያ ካላወቅኩኝ ሰርፕራይዝ ሆናል። ለምሳሌ ለየት ያለ ቋንቋ ይናገራሉ፣ ለየት ያለ መልክ ያለው። ይሄ ነገር አዲስ እንዳይሆንብኝ ሀይ ስኩል ላይ ይሄ ነገር መጀመሪያ መነገር አለበት። ይሄ ነገር እዛ አውቀ ከመጣሁኝ እዚህ አዲስ አይሆንብኝም። እና እንደዚህ አይነት ስራዎች ግራስሩት ሌቭል ላይ ከተሰራ እዚህ ጋር ችግር እንትን ማቅረብ እንችላለን ብዬ አስባለሁ።
አመሰግናለሁ። ታሪክ ላይ ብንሰራ ጥሩ ይመስለኛል። አንዳንድ ታሪኮች በዛ ዘመን ይሄ ብሔር እንዲህ እንዲሆናል፣ ይሄ ብሔር እንዲህ እንዲያር ጨቁኗል፣ እንዲህ እንዲያርጓል ምናምን የሚባለው አርጎም ቢሆን ምናልባት ጨቁኖም ቢሆን ምን ይጠቅመናል ነው የኔ ጥያቄ። ለአሁኑ ትውልድ አይጠቅምም። የማይጠቅመውን ታሪክ በማስወገድ አንድ በሚያረጉን ታሪኮች ላይ እና በሚጠቅሙን ታሪኮች ላይ በማተኮር መፍትሄ ልናመጣ እንችላለን ብዬ ነው ማስበው። በእርግጥ አሉ አው ግጭቶች አሉ። ትውልድ የድሮን ታሪክ ያስባል፣ ቅም ይዛል። ቅመኝነት ነው ያው እንድንጋጭ የሚያረጉን። አባቶቻችን፣ ቅድሚያ አያቶቻችን ድሮ በሰሩት እኛ ዛሬ መጠየቅ የለብንም፣ እኛ ዛሬ መጋጨት የለብንም። ታሪኩ መቀየር አለበት፣ በታሪኮች ዙሪያ መሰራት አለበት ብዬ ነው የሚያስበው። ሁለተኛ ነገር ምንድን ነው፣ ብዙ ጊዜ ግጭቶች የሚፈጠሩት በሌሎቹ ኢንፍሉዌንስ ነው። ማለት ሌሎቹ ወጣቶችን እንደ ዱላ እንደ ተወርዋሪ ድንጋይ ነው የሚጠቀሙን። ይህም በምክንያት ባለማመናችን እውነት ነው ምናምን ብለን አንዴ በሶሻል ሚዲያ በተለያዩ እንትኖች በመስማቶ ብለን እንነሳለን፣ ግጭቶችን እንፈጥራለን፣ እንበታተናለን። እነዛ እውነትም ይችን ሀገር የሚወዷት ከሆነ አክቲቪስቶች እና አንዳንድ ሰዎች የፖለቲካ አክቲቪስቶች የሚሆኑና በሚያለያዩን ነገሮች ላይ ቻለንጅ ማድረግ ከቻሉ አንድ በሚያደርጉን ነገሮች ላይ ቢሰሩ ለውጥ በሂደት ይመጣል ብዬ ነው አስበው። ይህ ማለት አንድ ሰውን ብቻውን ለውጥ ሊያመጣ አይችልም። አንድ ጣት ፊት ማጠብ ይችላል? አይችልም። አምስቱ አንድ ላይ ተባብሮ ነው ፊት ማጠብ የሚችለው። እና ከተባበርን፣ ሁላችንም ከተባብረን ብንሰራ ሰላም ላይ አንድ በሚያደርጉን ነገሮች ላይ ብንሰራ ለውጥ እናመጣለን ብዬ ነው ማስበው። የዛሬ ትውልድ ልጆች ልቄም እንዳሉ ልጆች ላይ ከሃይ ስኩል ጀምረን ጥሩ ታሪክን በማስያዝ እሱ ነገር ውስጣቸው እንዲቀር በማድረግ ለውጦችን ልናመጣ እንችላለን ብዬ ነው ማስበው። ስልጠና በመስጠት በየደረጃው በማስተማር በምክንያት የሚያምን ትውልድ በማድረግ በመፍጠር በዛ ለውጥ ልናመጣ እንችላለን። በሂደት ይመጣል። አንዴ ባይመጣም በሂደት ጥሩ ኢንቫይሮንመንት ልንፈጥር እንችላለን ብዬ ነው ማስበው።
ሊቀ አረጋኝ፣ ሴና አርሴማ፣ ጴጥሮስ አየለ፣ ሁላችሁንም ስለተወያያችሁ አመሰግናለሁ። በጋቢና ቪኦኤ ስም እግዚአብሔር ይስጥልኝ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። በ42 ዓመቱ ይችን ምድር የተሰናበተው አቀናባሪ ኤልያስ መልካ በለጋ የወጣትነት እድሜው በገባበት የሙዚቃ ህይወቱ ከ400 በላይ ሙዚቃዎችን ስለማቀናበሩ ይነገራል። የተወዳጁን አቀናባሪ ህይወት ታሪክ በመጽሐፍ መልክ ለአንባቢያን ያቀረበው ወጣት ደራሲ ይናገር ጌታቸው ሲሆን፣ ኤልያስ በስራዎቹ አማካኝነት በተለያየ አመለካከት ውስጥ የሚገኙ ወጣቶችን የሚያስታርቅ የዘመን ምልክት መሆኑንም ይገልጻል። በኤልያስ ታሪክ ላይ ያተኮረው የከተማው መናኝ የተሰኘው መጽሐፍ በአጭር ጊዜ ውስጥ ከፍተኛ ተቀባይነት ማግኘት ችሏል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ከመጽሐፉ ደራሲ ጋር አጭር ቆይታ አድርጓል። እንደሚከተለውም ይቀርባል።
በወጣትነት እድሜው መጀመሪያዎች ወደ ሙዚቃ ስራ የገባው ዝነኛው አቀናባሪ ኤልያስ መልካ በ42 ዓመቱ ህይወቱ እስካለፈችበት ጊዜ ድረስ ከ400 በላይ ሙዚቃዎችን አቀናብሯል። የተለየ የህይወት ፍልስፍና የነበረው ይህ ስመጥር አቀናባሪ የከተማው መናኝ በሚል ርዕስ በህይወት ታሪኩና ፍልስፍናው ላይ ያተኮረ መጽሐፍ በወጣት ድራሲ ይነገር ጌታቸው ወይም ማዕረግ ተጽፎ ከሁለት ወራት በፊት ገበያ ላይ መዋሉ ይታወሳል። ለመሆኑ ደራሲው የከተማው መናኝ የሚለውን ርዕስ እንዴት መረጠ?
ርዕሱን እነት ለመናገር እኔ ከመመርጠው በላይ የተጻፈለት ባለ ታሪክ የመረጠ ይመስለኛል። ራሱን የሚገልጽ ቃል የግድ መፈለግ ነበረብኝና እሱን ስፈልግ ከምናኔ ጋር የሚገናኙ ሀሳቦች አሉበት። በምናኔ ማለት ለምን በአማርኛ መዝገበ ቃላት ውስጥ ከዓለማዊ ነገር ለመራቅ መሞከር ነው። እኛ ሀገር ደግሞ ዘፋኝነት ዓለማዊ ጉዳይ ጋር የሚያያዝ ነው። ስለዚህ ዓለማዊ ሆኖ መንፈሳዊ የሆነን ሰው ለማስታረቅ ስንሄድ ከተሜነትና ምናኔን ወደ አንድ ማምጣት ያስፈልጋል ማለት ነው። ስለዚህ የከተሜነት ሀሳብ በከተማ ውስጥ የሚኖር ከተማ ውስጥ እየኖረ ግን ደግሞ እጅጉን መንፈሳዊ ህይወት የሚታይበት የሙዚቃ ባለሙያ መሆኑን ለመግለጽ የተጠቀምኩበት ቃል ነው። የከተማው መናኝ የሚለው ቃል ማለት ነው፣ ወይም የመጽሐፍ ርዕስ።
ደራሲው ይነገር ጌታቸው ስለ ኤልያስ መልካ የጻፈበትን ምክንያት ሲገልጽ ከአቀናባሪነት ባለፈ በግጥምና በዜማ ደራሲነትና ፕሮዲውሰርነትም የሚታወቀው ኤልያስ በእሱ አማካኝነት በተለያየ የሚገፈታተር አመለካከት ውስጥ የሚገኙ ወጣቶችን የሚያስታርቅ የዘመን ምልክት መሆኑን በምክንያትነት ያነሳል።
ኤልያስን ለመጽሐፍ የሚያነሳሳው ነገር ብዙ ነው። ይህ ትውልድ ያው መልክ የሌለው ነው ብሎ ብዙ ወቀሳ ይሰነዝራል። እንደሚታወቀው ምልክት የሌለው ነው። በጥቅሉ ደግሞ እንደ ሀገርም የጋራ የምንግባባባቸው ትልልቅ ሰዎች ጥቂት ናቸው። ስለዚህ በተለይ በዚህ ዘመን ደግሞ እንደዚህ መንፈስ ግርግሩ በጠነከረበት ዘመን ላይ ደግሞ የጋራ የምንላቸውን ጀግኖች ከየቦታው መሰብሰብና ሁላችን ልንስማማ ወደምንችልበት መምጣት ያስፈልጋል። ከሀሳብ ባለፈ ልንስማማ የምንችልባቸውም ሰዎች በጣም ወሳኝ ናቸው። ስለዚህ መጽሐፉን ለመጻፍ ኤልያስን እጅግ ብዙ የሚያከብር እጅግ እኔን ይወክላል ወይም ደግሞ በዚህ ዘመን ውስጥ ኤልያስ በኖረበት ዘመን ውስጥ እንኳን ኖርክ ብሎ የሚያምኑ ብዙ ወጣቶች አሉ። በማህበራዊ ድረገጽ የምናያቸው፣ በተለያዩ አጋጣሚዎች የምንመለከታቸው። ስለዚህ ስለ ኤልያስ መጽሐፍ አንዱ አስፈላጊ የሚሆነው እንዳልኩ ይሄ ሰው የአንዴ ዘመን ምልክት ነው። ምልክት የምትለዋን ቃል ቴዎድሮስ ካሳሁን አገላለጽ ናትነት ለመናገር የዘመን ምልክት ነው ይለዋል። ቴዎድሮስ ካሳሁን በተለይ በሙዚቃው በኩል ምልክት ተደርጎ ለብዙ ወጣቶች ምልክት ነው የኖረ ሰው ነው ይለዋል። ስለዚህ የተለያየ አመለካከት የተለያየ አቋም ያላቸው ሰዎች፣ ብዙ ነገሮች ላይ ልዩነት ያላቸው ሰዎች ኤልያስ ላይ ግን ተግባብተው እናገኛለን። ስለዚህ ስለ ኤልያስ ስንጽፍ የኤልያስ ሀገር እንደዚህ ነው ስንል፣ የኤልያስ አመለካከት እንደዚህ ነው ስንል፣ እንዲህ እያልን ስንል እነዛ ሁሉ የሚገፋፉ ሀሳቦችን በኤልያስ ለማስታረቅ እንደመሞከር አድርጌ ወስደዋለሁ እና አንዱ የመጽሐፉ ምክንያት እሱ ነው።
ኤልያስ ከግል ህይወቱ ባለፈ ሀገርን፣ ፖለቲካንና ማህበረሰብን የሚረዳበት የራሱ ፍልስፍና እንዳለውም የሚያነሳው የቅርብ ወዳጁ የሆነው ደራሲው ኢትዮጵያ ካለችበት የፖለቲካና ሌሎች ሳንካዎቿ የምትወጣው ማህበረሰባዊ የሆነ የሞራል መሰረት ላይ መስራት ሲቻል መሆኑን በማመን የሙዚቃ ስራዎቹ በዚህ ላይ እንዲያተኩሩ የሚጥር አቀናባሪ እንደነበረ ማብራር ተዋል። ከአንድ ወር ብዙም ባልበለጠ ጊዜ ውስጥ መጽሐፉ ለሶስተኛ ጊዜ ታትሞ ገበያ ላይ ውሏል። ከዚህም ባለፈ መጽሐፉ በማህበራዊ ሚዲያዎች መነጋገሪያ መሆን ችሏል። መጽሐፉ በተደራሲያን የተወደደበትን ምክንያት ኤልያስ የወጣቱ የጋራ አርማ ከመሆኑ ጋር በማያያዝ ደራሲው ይናገራል።
እንዳልከው 40 ቀን ባልሞላ ጊዜ ውስጥ 3 እትም ነው ወደ ገበያ የወጣው። በተከታታይና በሺዎች የሚቆጠሩ መጽሐፍትን ነው ለአንባቢያን ማድረስ የተቻለው በዚህ አጭር ጊዜ ውስጥ። ምክንያቱን እውነት ለመናገር የመጀመሪያው ራሱ ኤልያስ መሆኑ ነው። ኤልያስ መሆኑ ብዙ ወጣቶች እንደ ትውልድ ምልክት የሚያዩት ሰው ነው። ኤልያስ ብዙ ሰዎች የሚያደንቁት የሚያከብሩት፣ በኢትዮጵያ ሙዚቃ ታሪክ ውስጥ የጎላ ታሪክ ያለው ሰው ነው። ስለዚህ ይህንን ሰው ለማወቅ ማይጓጓ ያለ አይመስለኝም። በተለይ ደግሞ የዛ ትውልድ አባል የሆነ ሰው ምልክቴ ነው የሚለውን ኤልያስን ምንድን ነበር፣ እንዴት ነበር የኖረው፣ ሙዚቃዎቹ ምን ነገሩን፣ የራሱ ህይወት ምንድን ነበር የሚለውን ለማወቅ ብዙ ጉጉት የነበረ ይመስለኛል። እንደው ኢትዮጵያውያን ትህትና ስለሚያጠቃን ነው እንጂ ሁለተኛው ጉዳይ ምስሌ ደግሞ መጽሐፍ ውስጥ የኔ ሙከራም እንግዲህ ኤልያስን ይዤ ለመምጣት የሞከርኩበት መንገድ፣ ከዛ ውጭ ደግሞ በህይወት ታሪክ አጻጻፍ ውስጥ የህይወት ታሪክ አጻጻፍን በትንታኔ በመተንተን ደረጃ ሰፋ አድርጌ ለመዳሰስ እና ጥቂት ሙከራ ለማድረግ ያረኩት ነገር ያመጣው አንባቢም እንግዲህ ቁጥሩ ጥሩ ሳይሆን አይቀርም ብዬ አስባለሁ። ከአንባቢ ከሚደርሰኝ ነገር አንጻር እንደዚህ አይነት ነገሮችን ተረድቻለሁ። ስለዚህ ሁለቱ ነገሮች ደግሞ አንባቢውን በመጨመር ደረጃ የራሳቸው ሚና ነበራቸው።
ገና በለጋ የወጣትነት እድሜው ከስመጥርና አንጋፋ ድምጻውያን ጋር መስራት የቻለው አቀናባሪ ኤልያስ መልካ ለሁለት አስርት አመታት በቆየው የሙዚቃ ህይወቱ 78 አልበሞችን መስራቱን የሚጠቅሰው ደራሲው ነገር ይህም ለብዙ ወጣቶች ተምሳሌት የሚሆን ነው ይላል።
ያው ኤልያስ እንግዲህ በጣም በልጅነቱ 19 አመቱ ትልልቅ ሙዚቀኞች ጋራ ሙዚቃዎችን ይሰራ የነበረ ነው። ብዙ ነገሮችን በፍጥነት ያሳካ ሰው ነው። ኤልያስ 22 አመት አካባቢ ቢሆን ነው በሙዚቃችን ውስጥ የነበረበትን ጊዜ ከተመለከት ነው። በእነዚህ ጊዜያት ውስጥ 78 ያህል አልበሞችን ሰርቷል። ዝቅተኛ ሆኖ በእኛ ሀገር የሙዚቃ ሰነድ አያያዝ ከዚህም ቁጥሩ ላቅ ሊል ይችላል። ይሄ ደግሞ ሲመነዘር እንግዲህ ከ400 በላይ ሙዚቃዎችን ሰርቷል። ይሄ በጣም አስገራሚ ቁጥር ነው። ምናልባትም በውጭ ዓለም ቢሆን በጣም የሚያነጋግር የሚያስደንቅም ቁጥር ይመስለኛል። ኤልያስ ለምሳሌ በ22 አመቱ በቃ በጣም ሁሉንም ነገር የደረሰ ሰው ሆኗል። ከቴዲ አፍሮ ጋር የሰራውን አልበም 23-24 አመቱ ላይ በመላ ኢትዮጵያ በጣም ታዋቂ የሆነ አቀናባሪ ሆኗል። ብዙ ሰዎች የሚወዱት የሚያከብሩት ሰው ሆኗል። ቢያንስ በመገናኛ ብዙሃን የምንሰማው ሰው ሆኗል። ያ ማለት በጣም ልጅ የነበረው ኤልያስ ነው። ስለዚህ መጀመሪያ የሰራው እኮ አሁን ማህሙድ ጋር ነው። ማህሙድ በኢትዮጵያ ሙዚቃ ታሪክ ውስጥ ያለውን ሚና እናውቀዋለን። ወይም ቦታ ሁሉም የሚስማውን ነው የሰራው። አሳምኖ ነው እድል ተሰጥቶት ወይም ለማሙያ በሚል ብቻ አይደለም፣ የተሻለ ብቃት ስለነበረው ነው የሰራው። በ35 በ36 አመቱ ደግሞ ብዙ ተከታይ አቀናባሪዎች እሱን ለመሆን የሚጥሩለት። አሁን ያለው እኮ የሙዚቃ ቅንብር በኢትዮጵያ ሙዚቃ ውስጥ ያሉ ሚኪንም በለው ካሙዙንም በለው ሌሎችንም ሰላቸው አርያም ያደረጉትና ትልቅ ተጽዕኖ ፈጥሮብናል የሚሉት ሰው እንዲህ አይነት ነገሮች በምድራዊ ህይወት ውስጥ አንዳንዴ ብልጭ ብሎ የሚመጡ የሚያስደንቁ ሰዎች አሉና የኤልያስ ፍጥነት የኤልያስ በጥቂት ጊዜ ውስጥ ትልቅ ስኬት ላይ መድረስ የሚያስደንቅና ብዙዎቻችንንም የሚያስተምር ይመስለኛል።
የከተማው መናኝ የኤልያስ መልካ መጽሐፍ ከኢትዮጵያ ባለፈ በዩኤስ አሜሪካም ለሽያጭ ቀርቧል። ከከተማው መናኝ መጽሐፍ በፊት በኢትዮጵያ የሙዚቃ ታሪክ ላይ ያዘጋጀው መጽሐፍም በቅርቡ ለገበያ እንደሚቀርብ የተናገረው የ32 አመቱ ደራሲና ጋዜጠኛ ይነገር ጌታቸው በፖለቲካው መስክ ወጣት የሚሸቱ ስራዎችን ለማበርከት በዝግጅት ላይ መሆኑን ነግሮኛል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቀደመው ዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በ55 ዓመታቸው ቦልሩም ከተሰኘው ዳንስ ጋር በፍቅር የወደቁት የ71 ዓመት አዛውንት አለይ ሳልሄት በየቀኑ ለሰዓታት ጊዜያቸውን የሚያጠፉት ዳንስ በመለማመድና በውድድሮች ላይ በመካፈል ነው። የአሜሪካ ድምፅ ዘጋቢ ሊሊያ አኒሲሙቫ ከዳንሰኛዋ ጋር ያደረጉትን ቆይታ ስምኝሽ ቆይን እንደሚከተለው ታቀርበዋለች።
አሊ ሳልሄት የተወለዱት እንደ አውሮፓውያን አቆጣጠር በ1950 ዓመተ ምህረት በቀድሞ ሶቪየት ዩኒየን ከወታደራዊ ቤተሰቦቻቸው ነው። ሆኖም እያደጉ ሲመጡ በሶቪየት ውስጥ ህይወት እንደማይኖራቸው የተረዱት ለህት በ1979 ዓመተ ምህረት ከ9 ዓመት ልጃቸው ጋር ወደ ዩናይትድ ስቴትስ ኒውዮርክ ግዛት መጡ።
ሁልጊዜም እዚህ ከመጣው በኋላ ስላገኘሁት ነገር በጣም ደስተኛ ነኝ። ወደ አሜሪካ ከመጣም በኋላ ህይወታችን ተሻሽሏል። የራሳችን መኖሪያ አፓርታማ ኖረን፣ ወጪዎችን የሚሸፍን ስራ ነበረኝ። የማንንም ፈቃድ መጠየቅ አያስፈልገንም ነበር።
በእርግጥ የአሜሪካ ኑሮ እንዳሰቡት ቀላል አልነበረም። በሶቪየት ዩኒየን ጥለዋቸው የመጡት ቤተሰቦቻቸው ይናፍቋቸው ነበር። ሆኖም በስራ ራሳቸውን በመጥመድና የግል ንግድ በመጀመር ምንም አይነት ጸጸት እንዳይሰማቸው ማድረግ ችለዋል። ለህት እድሜያቸው 50ዎቹን ማጋመስ ሲጀምር ለቀሪው ህይወታቸው መኖሪያ የሚሆን በቂ ገንዘብ እንዳላቸው ተረዱ። ስለዚህ እድሜ ልካቸውን ሲመኙት የኖሩትን ፍላጎት የማሳካው ጊዜ አሁን ነው ብለው አሰቡ። ያም የቦልሩም ዳንስ ነው።
ሁሌም መደነስ ወድ ነበር። በሙዚቃ መንቀሳቀስ ደስ ይለኛል። ግን 55 አመት እስኪሞላኝ ድረስ በደንብ ለመደነስ እድሉን አላገኘሁም። ለመጀመሪያ ጊዜ በዳንስ ለመወዳደር ብቁ መሆኔን ያወቅኩበት ቀን አስታውሳለሁ። በላስ ቬጋስ ነበር የተካሄደው። ልክ በህልም ዓለም ውስጥ ያለው አይነት ስሜት ነበር የተሰማኝ። በወቅቱ 60 ሊሞላኝ ተቃርቦ ነበር። እናም ከዛ በኋላ ከዛ ህልም መውጣት አልፈለኩም።
ለህት አሁን 71 አመታቸው ነው። በሳምንት 4 ጊዜ ለበርካታ ሰዓታት የዳንስ ልምምድ ያደርጋሉ። ለቦልሩም ዳንስ የሚያስፈልጓቸው በደርዘን የሚቆጠሩ ቀሚሶችና ጫማዎችም አሏቸው። ካላንደራቸውም በተለያዩ የውድድር ቀኖችና ከዳንስ ጋር በተያያዘ በሚያካሂዱት ጉዞዎች የተሞላ ነው።
ሁልጊዜ በመወዳደርበት ቦታ ስደርስ ልቤ ይደነግጣል እና ለምንድን ነው ይሄን ማደርገው ብዬ አስባለሁ። ግን ደግሞ ከሁለት ሳምንታት በኋላ ራሴን እንደገና ያንኑ ሳደርግ አገኘዋለሁ። ሌሎች ውድድሮችንም እሳተፋለሁ። ልክ ወደ ዳንስ መድረሻ መድረኩ ላይ ስወጣ ጭንቀቴና ፍርሃቴ ሁሉ ጥሎኝ ይጠፋል።
ከሰባት አመት በፊት ጀምሮ ለህት ኑሯቸውን በፍሎሪዳ ግዛት ወደሚገኘው ማያሚ ከተማ አዙረዋል። መኖሪያ ቤታቸው ከባህር ዳርቻ በርምጃ ርቀት ላይ የሚገኝ ቢሆንም አብዛኛውን ጊዜያቸውን የሚያጠፉት በውሃ ዳር በመዝናናት ሳይሆን በዳንስ መለማመጃ ስፍራዎች ነው።
ለአንዳንድ ሰው ጅል ልመስል እችላለሁ፣ ግን የራሴን እድሜ ምንም መቀበል አልቻልኩም። ለሰዎች እድሜን ስናገር ስለሌላ ሰው የማወራ ነው የሚመስለኝ፣ ምክንያቱም እኔ 25 ዓመቴ እንደሆነ ነው የሚሰማኝ። ልምምድ የማደርገው ከ16 እስከ 18 ዓመት ከሚሆኑ ወጣት ልጆች ጋር ነው እና ደግሞ ልክ እንደ እድሜ ኩያ ነው የምናወራው።
ለህት ጊዜያቸው በሙሉ በልምምድ ሰዓትና በተለያዩ ውድድሮች የተሞላ ነው። ለወደፊትም እጅግ ከፍተኛ የሆነ አላማና እቅድ አላቸው።
ከሁለት አመት በፊት በኦርላንዶ ላይ በተደረገ የዩናይትድ ስቴትስ የዳንስ ውድድር የተሰኘ ትልቅ ሀገር አቀፍ ውድድር ላይ ተሳትፌ ሁለተኛ በመውጣቴ የምክትል ሻምፒዮን ማዕረግ አግኝቻለሁ። በዚህ አመት መስከረም ላይ ይህንን ውድድር ለማሸነፍ ተስፋ አደርጋለሁ። በእርግጥ አሁን የምሳተፈው በተለየ የእድሜ ምድብ ውስጥ ነው፣ ግን ቢሆንም አሸንፌ የዩናይትድ ስቴትስ ሻምፒዮና መሆን ፈልጋለሁ።
ሊሊያ አኒሲሞቫ ከማያሚ ፍሎሪዳ ለላከችው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምጽ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Oh,